ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሐሙስ መስከረም 1 2012 ዓመተ ምህረት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭታችን ጀመረ።
እንኳን ለአዲሱ ዓመት አደረሳችሁ።
እንኳን ከዘመን ዘመን በሰላም አሸጋገራችሁ። ክቡራትና ክቡራን፣ የሰማችሁት የዘሪቱ ጌታሁንን የመልካም ዓመት መክፈቻ ጣዕመ ዜማ ነበር።
የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሰሎሞን አባተ ነን።
በለውጥ እርምጃዎቻችን ታጅቦ ላይመለስ በማለፍ ላይ ያለው ዓመት ከዕድሜው ቁጥር በላይ ታላቅ ፈተና የደቀነብን ግን ደግሞ ኢትዮጵያ በፈተና የማትወድቅ መሆኗን ዳግም ያስመሰከረ ዘመን ነበር 2011።
ከጠቅላይ ሚኒስትር አብይ አህመድ የአዲስ ዓመት መልእክት የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አማሪክ ብላችሁ ተከታተሉን፣ አዳምጡ። በአሃዱ ራዲዮ 94.3 ላይም አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ እውነተኛ ሽግግር ለልጆቻችን ማረጋገጥ ይኖርብናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዛሬ የተጀመረውን አዲስ ዓመት የመፈጸም ዓመት ሲሉ የገለጹት ጠቅላይ ሚኒስትሩ ሀገራችንን ወደ ተሻለ እድል የምንሸጋገርበት ወሳኝ ዓመት ነው ሲሉም አክለዋል። ባቀድነው መሰረት የምናካሂደው ምርጫም የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ ያደርሰዋል ብለዋል። ጠቅላይ ሚኒስትሩ ትናንት ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ፍሬው ዘገባ አለው። በአብይ ርዕስ እናቀርባለን።
ዚምባብዌያውያን ባለፈው ዓመት ያረፉትን የቀድሞ ፕሬዚደንታቸው ሮበርት ሙጋቤን ዋና ከተማይቱ ሐራሬ ላይ ተሰባስበው ለመጨረሻ ጊዜ ለመሰናበት እየተዘጋጁ ናቸው። ትናንት ከሲንጋፖር የገባው የሮበርት ሙጋቤ አስከሬን ሐዘንተኛው እንዲሰናበት ሐራሬ ስታዲየም ላይ ይቀመጣል። ኦፊሴላዊ የሽኝት ሥርዓት ከነገ በስቲያ ቅዳሜ ይካሄድና በማግስቱ እሁድ አስከሬናቸው በብሔራዊው የጀግኖች መቃብር እንደሚያርፍ መንግሥቱ አስታውቆ ነበር። ይሁን እንጂ የቀድሞ ፕሬዚደንት ዘመዶች ከሁለት ዓመታት በፊት በጦር ሠራዊቱና በቀድሞ ታማኛቸው የአሁኑ ተተኪያቸው መሪነት ከሥልጣን መወገዳቸው ክፉኛ አዝነው ነበር። እኛም ሐዘናቸውን ስለምንጋራ አስከሬናቸውን ትውልድ ስፍራቸው ወስደን መቅበር እንፈልጋለን ብለዋል። ሙጋቤ አጎት የሚሆኗቸው ሊዮ የተባሉ ሰው ለፈረንሳይ የዜና አገልግሎት በሰጡት ቃል ቀብሩን ሰኞ ወይም ማክሰኞ ትውልድ መንደራቸው ውስጥ ኦፊሴላዊ ባልሆነ ሥርዓት እናከናውናለን ማለታቸው ተገልጿል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የደቡብ ሱዳን ፕሬዚደንት ሳልቫኪርና የተቃዋሚዎች መሪ ሪያክ ማሻር በመጪው ኅዳር የውህደት መንግሥት የመመስረት ሂደትን እየጎተቱ ናቸው ያሏቸውን ችግሮች ሁሉ ለመፍታት ቃል መግባታቸውን ሪፖርተራችን ማይክል ብራውን ዘግቧል። አዳነች ፍሳዬ ታቀርበዋለች።
ፕሬዚደንት ሳልቫኪርና የተቃዋሚዎች መሪ ሪያክ ማቻር ትናንት በመዲናይቱ ጁባ ተገናኝተው ከተነጋገሩ በኋላ መሻሻል እያሳዩ መሆናቸውን ገልጸዋል። ነገር ግን ስምምነት ላይ ደርሰው እንደሆነ የተናገሩት ነገር የለም። የደቡብ ሱዳን ፕሬዚደንት ሳልቫኪር
በምናካሄዳቸው ውይይቶች ጥሩ መሻሻል እያሳየን ነው።
የተቃዋሚዎች መሪ ሪያክ ማቻር
በዚህ ውይይታችን ጠቃሚ መሻሻል አድርገናል።
የውህደት መንግስት ከመመስረቱ በፊት የሽግግር ጊዜ ህገ መንግስትንና የብሔራዊ ደህንነት አገልግሎቶችን የወታደራዊ ኃይሉና የብሔራዊ ፖሊስ አገልግሎትን የሚመሩት ህጎች በሀገሪቱ ምክር ቤት እንዲሻሻሉ የሰላሙ ስምምነት ይጠይቃል። ይሁንና የሀገሪቱ ምክር ቤት አባላት ከሁለት ሳምንታት በፊት አንስተው እረፍት ላይ ናቸው። የህዝባዊ ማህበራት አክቲቪስቶች ታዲያ ህጎቹ ከህዳር ወር በፊት ካልተሻሻሉ በስተቀር የውህደት መንግስት የመስረቱን ሂደት ያሰናክላል ሲሉ ያስጠነቅቃሉ።
ሁለቱ የዓለም የኢኮኖሚ ሀያላን ቻይናና ዩናይትድ ስቴትስ የንግድ ድርድራቸውን በከፍተኛ ባለስልጣናት ደረጃ ለመቀጠል እየተዘጋጁ ባሉበት በአሁኑ ወቅት ከወደ ቻይና በኩል ዛሬ አዎንታዊ የሆነ ድምፅ እየተሰማ መሆኑ ተነግሯል። የቻይና የንግድ ሚኒስቴር ቃል አቀባይ ጋኦ ፌንግ ዛሬ በሰጡት ቃል ሀገራቸው ከዩናይትድ ስቴትስ እንደ የአሳማ ስጋና ቦሎቄ የመሳሰሉ አቅርቦቶችን ልትሸምት እያሰበች መሆኗን አስታውቀዋል። የትረምፕ አስተዳደር የሚሰነዝራቸውን የመልካም ፈቃደኝነት ሀሳቦች ቻይና ትቀበላለች ያሉት ቃል አቀባዩ ሁለቱ ወገኖች ለንግድ ድርድር አመቺ ሁኔታ ለመፍጠር መስራታቸውን እንደሚቀጥሉ ተስፋ እናደርጋለን ብለዋል። ትናንትና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና በሚገቡ እቃዎች በ250 ቢሊዮን ዶላሩ ላይ እንደ አውሮፓውያን አቆጣጠር ከመጪው ጥቅምት አንድ ቀን ጀምሮ ቀረጥ እንዲከፈል አዘው የነበረውን እስከ ወሩ አጋማሽ ድረስ ከጥቅምት አጋማሽ ማለት ነው ማዘግየታቸውን አስታውቀዋል። ትራምፕ በትዊተራቸው ባወጡት ቃል ቀረጥ ማስከፈሉ እንዲዘገይ የወሰኑት የቻይና ምክትል ጠቅላይ ሚኒስትር ሊዩ ሂ ጥቅምት አንድ ቀን የሪፐብሊካችን 70ኛ ዓመት ክብረ በዓል ቀን ስለሆነ አዘግዩልን ብለው ስለጠየቁኝ ነው ብለዋል።
ፕሬዚደንት ዶናልድ ትራምፕን በሕግ ተጠያቂ ለማድረግ ያስችላሉ ያላቸውን መንገዶች የሚያብራራ ውሳኔ የዩናይትድ ስቴትስ የተወካዮች ምክር ቤት የፍትህ ኮሚቴ አሳልፏል። ዛሬ የኮሚቴው አባላት የፓርቲ ጎራ ለይተው የሰጡትን ድምፅ የኮሚቴው ሊቀመንበር የክስ ሂደት ብለው ሰይመው የምስክር ሰሚ ሸንጎች እንዲጠሩ ይፈቅድላቸዋል። የሚቀርቡት ምስክሮችም በኮሚቴ ደንቦች መሰረት ከተለመደው ለተራዘመ ጊዜ ቃላቸውን መስጠት እንዲችሉ ይፈቅዳል። የፕሬዚደንት ትራምፕ የሕግ ጠበቆችም ለማናቸውም ለኮሚቴው የሚቀርቡ መረጃዎች በጽሑፍ መልስ መስጠት እንደሚችሉም ሰነዱ ይናገራል። የፍትህ ኮሚቴው አባላት እንዲህ ያሉት ምርመራዎች ምን ተብለው መሰየም እንዳለባቸው በተወካዮች ምክር ቤቱ ዴሞክራቶች ስብስብ ዘንድ ያለውን ብዥታ በማጥራት ሥራ ተጠምደው ከከረሙ በኋላ ነው ዛሬ ውሳኔው ያለፈው።
በመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዋና ዋናዎቹ 10 ዲሞክራቲክ ፓርቲው ተፎካካሪዎች ዛሬ ማታ ክርክር ያካሂዳሉ። በክርክሩ ዋናውን ትኩረት የሚስቡት ግን በሕዝብ አስተያየት ግምገማዎች ከፍተኛ የመራጭ ድጋፍ ያላቸው 3 እጩዎች የቀድሞው ምክትል ፕሬዚደንት ጆ ባይደን፣ ሴኔተር ኤሊዛቤት ዋረን እና ሴኔተር በርኒ ሳንደርስ መሆናቸው እንደማይቀር እየተመለከተ ነው። ቴክሳስ ሂውስተን ከተማ የሚካሄደውና በአገር አቀፍ ደረጃ በቴሌቪዥን የሚተላለፈው ክርክር ዲሞክራቶቹ ተፎካካሪዎች ሲከራከሩ ለ3ኛ ጊዜ መቅረባቸው ነው የሚሆነው። ዲሞክራቲክ ፓርቲው ለ2ኛ ጊዜ ለመመረጥ ከሚሞክሩት ከሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ ጋር የሚፎካከርለትን እጩ በሚቀጥለው እንደ አውሮፓውያን 2020 መጀመሪያ ላይ ነው የሚመርጠው። ዲሞክራቶቹ ተፎካካሪዎች ካለፈው ሐምሌ አጋማሽ ወዲህ ክርክር ሲገጥሙ የዛሬው የመጀመሪያ ነው የሚሆነው። ከአሁን ቀደም በ2 ተከታታይ ምሽቶች ተከፋፍለው የተከራከሩት ዲሞክራት እጩዎች ዛሬ ማታ አንድ መድረክ ላይ ቀርበው ይከራከራሉ። የተቀሩት 10 ተፎካካሪዎች በክርክሩ ለመሳተፍ ፓርቲያቸው ያስቀመጠውን መስፈርት ሳያሟሉ በመቅረታቸው በክርክሩ አይሳተፉም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 1 2012 ዓመተ ምህረት ምሽት ፕሮግራም ነው።
እንኳን ከዘመን ዘመን አሸጋገራችሁ።
የአስቴር አወቀ አበባየሽ ወይ ነው። በመጪው አንድ ሰዓት ከዝግጅታችን ፍጻሜ አስተያየቶቻችሁን፣ የመልካም ምኞት መግለጫዎቻችሁን፣ ሌሎችንም ዘገባዎችና የአውድ ዓመት ዘፈኖችን ያካተተ ቅንብር ይዘንላችኋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ስንሸጋገር በቅድሚያ የዕለቱን አብይ ርዕስ እናስደምጣችኋለን። የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ ለልጆቻችን እውነተኛ ሽግግር ማረጋገጥ ይኖርብናል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። አዲሱን ዓመት የመፈጸም ዓመት ሲሉ የገለጹት ጠቅላይ ሚኒስትሩ ሀገራችንን ወደ ተሻለ ዕድል የምናሸጋግርበት ወሳኝ ዓመት ነው ብለዋል። ባቀድነው መሠረት የምናካሄደው ምርጫም የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ ያደርሰዋል ብለዋል። ጠቅላይ ሚኒስትሩ ትናንት ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ፍሬው ተከታዩን ዘግቧል።
ዛሬ የተጀመረውን የ2012 አዲስ ዓመት አስመልክቶ ነው ጠቅላይ ሚኒስትር አብይ አህመድ ለመላው የኢትዮጵያ ሕዝብ ንግግር ያደረጉት። በብሔራዊ ቤተ መንግስት በተዘጋጀ የዋዜማ ስነ ስርዓት ላይ የተደረገው በቀጥታም የተላለፈው የጠቅላይ ሚኒስትሩ ንግግር አሮጌውን ዓመት የዳሰሰ የአዲሱን ዓመት እቅዶችም የጠቆመ ነው። ጠቅላይ ሚኒስትሩ እንዳሉት የተጠናቀቀው 2011 አገራቸው የተጠራቀሙ ችግሮችን የተጋፈጠችበት ዓመት ነው።
በለውጥ እርምጃዎቻችን ታጅቦ ላይመለስ በማለፍ ላይ ያለው ዓመት ከእድሜው ቁጥር በላይ ታላቅ ፈተና የደቀነብን፣ ግን ደግሞ ኢትዮጵያ በፈተና የማትወድቅ መሆኗን ዳግም ያስመሰከረ ዘመን ነበር 2011። ያሳለፍነው አንድ ዓመት በኢትዮጵያና ኢትዮጵያውያን ላይ እንደ አገርና ሕዝብ ለዘመናት ተጭኖ የነበረው ድህነት፣ ጉስቁልና፣ የመብት ረገጣና አፈና፣ ጦርነት፣ የመበታተን አደጋ በዘላቂነት እንዲወገድ እንዲሁም የዘመናት ጸረ ዴሞክራሲያዊ የቁልቁለት ጉዟችን እንዲገታ፣ የጦርነት ታሪካችን ጦርነት ሆኖ እንዳይቀጥል፣ ኢትዮጵያና ኢትዮጵያውያን ከራሳቸው ጋር እንዲታረቁ፣ የዜጎች ክብር፣ ሀገራዊ አንድነትና ብልጽግና እንዲረጋገጥ የአንድ አመት ሳይሆን የአስር አመቱን ውዝፍዳ የተጋፈጥንበት አመት ነበር።
አሮጌው 2011 አውንታዊና አሉታዊ ሁኔታዎች የተደበላለቁበት ጎን ለጎንም የተጓዙበት መሆኑን ያስተዋወሱት ጠቅላይ ሚኒስትሩ ቀጣዩ የተለየ እንደሚሆን ተስፋቸውን ገልጸዋል።
ያለፈው አመት ብዙ እጆቻችን ውስጥ የገቡ ድሎችን ካጋጠሙን አያሌ ችግሮች ጋር ተደባልቀው ደስታና ሀዘን፣ ተስፋና ፍርሃት፣ ድልና ትግል የተፈራረቁባቸው ነበሩ። መጪው አመት ግን ዛሬ ችግር የሆኑብን ፈተናዎችን ቀውስ ውስጥ ሊጨምሩን ነው ብለን የፈራናቸውን ተግዳሮቶች በፍጥነት ወደ እድል መሰላሎችና ወደ ክብር መዳረሻ እድሎች የምንቀይርበት ይሆናል። በአዲሱ አመት ኢትዮጵያውያን ለውጥን ለመጀመር ቀዳሚዎች፣ ለውጥን ወደ ዘላቂ ስኬት ለማሸጋገር ግን ውራዎች ተብለን የምንወቀስበትን ምዕራፍ ዘግተን መቻላችንን በመቻል በመስራት የምናሳይበት ይሆናል ይገባልም።
የተጀመረው የዲሞክራሲ ስርዓት ግንባታ ሂደት ወደ ኋላ እንዳይመለስ መስራት እንደሚያስፈልግም ጠቅላይ ሚኒስትር አብይ አህመድ አሳስበዋል።
በዓለማችን የዲሞክራሲ ችግኝ ተተክሎ እንደጸደቀበት ሂደት ሁሉ በእኛም ሀገር የዲሞክራሲ ስርዓት ግንባታ ጅማሮችን እንዲያብቡ፣ ምህዳሩም እየሰፋ እንጂ እየጠበበ እንዳይሄድ፣ የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ በስርዓትም በተቋምም በመጠናከር እውነተኛ ሽግግርን ለልጆቻችን ማረጋገጥ ይኖርብናል። መጪው አመት ያለፈውን እያስታወስንና እያወሳን የምንጋጭበት ሳይሆን መጪውን እያለምንና እየተለምን በአንድነት በፍቅር ተደምረን የምንፈስበት ጨርሶ የመጀመር አመት ይሆናል።
የጠቅላይ ሚኒስትሩ መልእክት ባሮጌው አመት ከተሰሩ ስራዎች ከተከናወኑ ተግባራት ይልቅ ቀጣይ እቅዶችንና ተስፋዎችን ያብራሩበት፣ አዲሱ አመትም የተሻለ እንደሚሆን የጠቆሙበት ነው።
መጪው ዘመን አገራችን ወደ ተሻለ እድል የምናሻግርበት ወሳኝ አመት ነው። መጪው አመት የመፈጸም ይሆናል። በጥራት በጊዜ በታሰበው ዋጋና እቅድ ማጠናቀቅ እንጀምራለን። የጀመርነውን የለውጥ ሂደት ከታሰበበት ግብና የስልጣኔ ጎዳና ጋር የምናዋህድበት ዘመን ይሆናል። የጀመርነውን እርቅና ሰላም ሂደት ተጠናክሮ ሰላምን ባህል የምናደርግበት ዘመን ይሆናል።
ዛሬ የተጀመረው አዲስ አመት በኢትዮጵያ አጠቃላይ ምርጫ የሚካሄድበት አመት ይሆናል ወይ? ይህ ያነጋገረ የቀጠለ መቋጫ ያልተገኘለት ርዕስ ነው። ዝርዝር ሁኔታዎችን ያልገለጸው የጠቅላይ ሚኒስትሩ ንግግር ግን ምርጫው በዚህ አመት ሊካሄድ እንደሚችል ጠቆም አድርጓል።
ባቀድነው መሰረት የምናካሂደው ምርጫ የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ የሚያደርስ ዘመን ይሆናል። በየስፍራው ተጀምረው ያልተጠናቀቁ ታላላቅ ፕሮጀክቶች ተጠናቀው ወደ አገልግሎት የሚገቡበት ዘመን ይሆናል።
ጠቅላይ ሚኒስትር አብይ አህመድ ትናንት ያደረጉት ንግግር በለውጡ ሂደት ያጋጠሙ ችግሮችን የዳሰሱበት፣ ነገ የተሻለ እንደሚሆን እምነታቸውን የገለጹበት፣ ኢትዮጵያውያን ሁሉም ለዚህ የበኩላቸውን እንዲያደርጉ ጥሪ ያቀረቡበት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለአብይ ርዕስ ዘገባው እናመሰግናለን። በመቀጠል ደግሞ የእናንተን ድምጾች ወደምንሰማበት መስኮት እንሻገራለን።
በቅድሚያ ወደ ደሴ እንሻገር። እዚያ መስፍን አራጌ አለ።
ወጣት ሳራ መሐመድ ኑሮዋን አዲስ አበባ ላይ ታድርግ እንጂ በአለን ተወልዳ ባደገችበት ደሴ ከተማ ከወላጆቿ ጋር ነው የምታሳልፈው። ለወጣቷ የተጠናቀቀው አመት ስኬትም ስጋትም የተቀላቀለበት ነበር።
የባለፈው አመት በከፊል ጥሩ ነበረ። በ2010 ተመርቄ በ2011 ስራ ጀምሬ ራሴንም ሆነ ቤተሰቦቼን ለማስተዳደር ችያለሁና መልካም ጎን ነበረው፣ ጥሩ ነበር።
የዩኒቨርሲቲ ቆይቷን በስራ ሟሽታ ስኬትን ያጣጣመችው ወጣት በሀገሪቱ የተለያዩ አካባቢዎች የሆነውና ሲሰማ የነበረው ግን ሰላሟን እንዳወቀው
አልደበቀችም።
ብዙ ማህበረሰቦች ከመኖሪያ ቤታቸው ተፈናቅለው ብዙ ችግር ያዩበት አመት ነበረ። ሌላው ይቀር ሰዎች እንደልባቸው ተንቀሳቅሰው ኑሯቸው ማሸነፍ እንዳይችሉ የሆነበት አመት ነው። ብዙ መስራት እየቻሉ መስራት ያልቻሉበት አመት ነበረ እና ይህንን በጣም አስፈሪና አሳዛኝ ነበር ለኔ።
በተለይ በከፍተኛ የትምህርት ተቋማት የደረሰው ግጭት ለሰው ህይወት መጥፋት፣ ለንብረት ውድመት ምክንያት መሆኑ የአገሪቱን አደራ በሚረከበው ትውልድ ላይ ያሳረፈው ጠባሳ የጎላ ነው ትላለች ወጣት ሳራ።
በዩኒቨርሲቲ ውስጥ ተማሪዎቹ ተጨናንቀው እንዲማሩ ለመጪው ትውልድ ክፉ የሆነ ወይም መጥፎ ነገር እንዳለ እየነገር ናቸው ያለንበት ዘመን ላይ ነበር የነበር ነው። ስለዚህ ይህን ነገር ማስወገድ አለብን ብዬ አምናለሁ።
ወደ ሌላው የከተማዋ ነዋሪ እንሸጋገር።
ውብሸት አሰፋ እባላለሁ። የደሴ ከተማ ነዋሪ ነኝ። በተለይ እኛ ከሌሎች ጓደኞቻችን እና የደሴ ከተማ ከምንሰራቸው በጎ ተግባራት አንጻር የተሻሉ ስራዎችን በ2011 ሰርተን ጭምር ያለፍንበት አመት ነው። በአሶሳ ዩኒቨርሲቲ ሞቶ ለነበረው ወንድማችን የደሴን እና አካባቢው ያሉ ህብረተሰቦችን በማስተባበር በአገር ውስጥም በውጭም ያሉትን ኢትዮጵያውያኖች በማስተባበር የተሻለ ነገር ያገኘንበት ነው።
የማህበራዊ ድረገጾች የተጫወቱትንም አሉታዊና አዎንታዊ ገጽታ እግረ መንገዳቸው እንዳሰውታል።
2011 በተለይ መረጃ አካባቢ ያለው ላይ በሀገራችን ትልቅ መጥፎ ጠባሳ ጥሎ ያለፈበት ሁኔታ ጭምር አለ። በተለይ ሰው ከሚዲያ ከማህበረሰብ ሬዲዮኖች ከትላልቅ ሀገር አቀፍ ከሆኑ ሚዲያዎች ልክ ሶሻል ሚዲያ በጣም የመከታተል እንትን አለ። በዛው ልክ ግን እውነቱን አጥርቶ ከመሄድም አንጻር በተለይ ትልቅ ችግር የነበረበት ሁኔታ ሶሻል ሚዲያ ያው ባለቤትም የለውም ማንጻፈውም ምን ያለውም ጭምር የሚል የህግም ተጠያቂነት ስለሌለበት በአብዛኛው ሰው የፈለገውን ጭምር እውነት በሚመስል ጽሁፍ ይጽፋሉ። ሰው ያንን እውነት የመሰለውን ነገር ተቀብሎ የተለያየ ነገር ሲፈጽም ያየንበት ነው።
በተለያዩ ክልሎች በደረሰው አሳዛኝ ጉዳት ላይ የማህበራዊ ድረገጾች እጅ ረጅም እንደነበር ጠቁመዋል።
ፖለቲካሊም ማህበራዊም ኢኮኖሚካሊም ቢሆን እንደዚህ አይነት ጽሁፎች ተጽፈው ብዙ በሀገራችን ላይ ያስቀመጠው ጠባሳ መጥቀስ ይችላል። ሶማሌ ላይ ሶሻል ሚዲያ ያሳደረውን ተጽዕኖ ማየት እንችላለን። ደቡብ ላይ አሁን በቅርብ ላይ ሶሻል ሚዲያ ያሳደረው ተጽዕኖ ማየት እንችላለን። ኦሮሚያ ሶሻል ሚዲያው እንዴት እያሽከረከረው እንደሆነ ጭምር ማየት እንችላለን። አማራም ክልል እንደዚሁ። ኢኮኖሚካሊም አንዱ ክልል ከአንዱ ክልል እንዳይገናኝ፣ አንዱ ማህበረሰብ ከአንዱ ማህበረሰብ ጭምር ለዘመናት የነበራቸው ዝምድና እንዲሸረሸር ጭምር ሶሻል ሚዲያ የተጫወተው መጥፎ ተጽዕኖ ትልቅ ጠባሳ ጭምር በ2011 ጥሎ ያለፈ ነው።
በወሎ ዩኒቨርሲቲ የጥርስ ሕክምና መምህርና በደሴ ሆስፒታል የጥርስ ሐኪም የሆኑት ዶክተር ወንዶ ሶንታዬ ለረጅም ዓመታት ልዩነትን ለማጉላት በተደረገው ስራ ህዝባዊ በዓላት እንኳ የአንድ እምነት ክብረ በዓል እንደሆኑ በማስመሰል አንድነታችን አደጋ ላይ እንዲወድቅ ተደርጓል ባይ ናቸው።
በዓሉ አዲስ ዓመት በተለይ የሁላችንም የዘመን መለወጫ በዓል ነው። ሌላ አዲስ ዘመን የምንቀበልበት በዓል ነው። ስለዚህ ትልቁ የጋራ እሴታችን ነው አንዱ እንደ ኢትዮጵያዊ። ምክንያቱም እምነታችን ማንነታችንን አይገልጽም። እኔ ለምሳሌ ሙስሊም ነኝ፣ ግን አረብ አይደለሁም፣ ኢትዮጵያዊ ነኝ። ስለዚህ የኢትዮጵያዊ የሆኑ እነዚህ ትላልቅ እሴቶችን ከማክበር ወደኋላ የሚያስብለን ነገር የለም። ግን በተሰሩ ስራዎች ልዩነቶቻችን በማስፋት አንድነታችን በመሸርሸር እንዲህ ተከፋፍለን ለሌሎች መጠቀሚያ እንድንሆን በተሰሩ ስራዎች ተቃውሞቻችንን ማህበራዊ ስታችን በመሸርሸራቸው ምክንያት ይሄ እንደዚህ አንድ ጎራ የመያዙ ነገር አለ።
ኢትዮጵያዊ ማንነታችንን የማያጎሉ የስም አወጣጦች ማስተዋላቸውን የሚናገሩት ዶክተር ወንዶሰን ይህም ትውልዱ በማንነቱ ላይ ያለው መተማመን እንዲሸረሸር እንዳደረገው ጠቁመዋል።
ከልጆቻችን ስም አወጣጥም ጀምር ብዙ የእኛ የማይመስሉ ነገሮች ናቸው አሁን እየተንጸባረቁ ያሉት። አብዛኞቹ በተለይ ከህክምና ሙያ ውስጥ በመሆኔም ብዙ ልጆችን አገኛለሁ እና በወላጆች ጋር አብረው ይመጣሉ። በብዛት ሲመጡ ስሞቹን ግራ ይገባኛል እና ምን ማለት ነው ምናምን ስላቸው አንዳንዶቹ ምን ማለት እንደሆነ በትክክል አይረዱም። ለምሳሌ እኔ አራት ልጆች አሉ እንደው የሚያቆኝ ሰዎች ሲሰሙ ሁለት ነው ያለ ሊሉ ይችላሉ። ከሁለት ሳምንት በኋላ የሚመጡ ሁለቱ ኝሶች አሉ። የመጀመሪያው ልጅ አቢሲኒያ አንደርሰን፣ ሁለተኛው ሀበሻ። ቀጥሎ ከሁለት ሳምንት በኋላ የሚመጡ ልጆች ደግሞ ሉሲና ጊዮን ይባላሉ እና እኔ ሙስሊም ነኝ፣ ግን አቢሲኒያ እስቲ ከአቢሲኒያ የሚበልጥ ስም ወይም አቢሲኒያ የክርስቲያን ስም ነው አቢሲኒያ የሙስሊም ስም ነው የሚለው ማን ነው? ኢትዮጵያዊ ነው። ከዚህ የበለጠ ስም ማን ነው? እኛነታችንን ከፍ አድርገን ነው መገንባት ያለብን።
ስሜ አይጠቀስ ያለችው ወጣት ደግሞ አመቱን ከፖለቲካ ተዋናዮችና አክቲቪስቶች ተጽዕኖ ጋር በማነጻጸር የምትለዋላት።
ፖለቲከኞችና እነዚህ አክቲቪስቶች ብለን የምንላቸው የምንጠራቸው ሰዎች በሁለት መንገድ ነገሮችን ሲያንጸባርቁ ያየንበት መንገድ አለ። በጥሩም ጎኑ በመጥፎም ጎኑ ማለት ነው። በጥሩ ጎኑ ከታች ያለውን የህዝቡን ንቃተ ህሊና ህዝቡ የፈለገውን ነገር እንዲያንጸባርቅ ህዝቡ የፈለገውን ነገር እንዲያወጣ ያለውን የውስጡን ነገር በመረዳት ያወጡበት ሁኔታ አለ። ህዝቡ እንዲያውቅ ያደረጉበት መንገድ አለ። ነገር ግን ደግሞ የህዝቡን አመለካከት የውስጡን በመረዳት የራሳቸውን ስልጣን ለማራመድ ክብርና ዝናን ለራሳቸው በማትረፍ ማለት ነው ህዝቡን ወደማይፈለግ መንገድ፣ ወደ ብጥብጥ፣ ወዳልተፈለገ ነገር ሲመሩ ያየንበት ሁኔታ አለ።
አስተያየት ሰጪዎቹ የተነሱት ጥያቄዎች የተነሱ የተነሱት ችግሮች በምን መልክ ይፈታ ይላሉ?
ይሄ ያለፈንበት መከራ ለ2012 መደላድል ሊሆን ይችላል። ይሄንን ካለፈን 2012 የተሻለ ነገር ማስቀመጥ ማንችልበት ሁኔታ እንደሌለ 2011 ጭምር አስተምሮናል። ስለዚህ ያለችን አንድ ኢትዮጵያ ናት። ይቺን ኢትዮጵያ ሁላችንም ተዋደንም ተፋቅረንም አገራችን ሰላሟ ተጠብቆ እድገቷ አድጎ ሁሉም በተሰማራበት ሙያ ጭምር ለሀገሩ የተሻለ ነገር የሚያበረክትበት አመት እንዲሆን እመኛለሁ።
የሃይማኖት አባቶች ችግሩን ይፈታሉ ተብሎ የታሰቡ ትልልቅ ሰዎች ነገሮችን አስተካክለው መስመር አስይዘው አመቱን መልካምና ጥሩ ነገር እንዲሆን ማድረግና ማስተካከል አለባቸው ብዬ አምናለሁ።
የትናንት ማንነታችንን የትናንትና ታሪካችንን በመመርመር ነገ ተመልሰን ወደ ነበርንበት ከፍታ መውጣት አለብን ብዬ አስባለሁ።
እነዚህም የሚያበጣብጡ ሰዎች አመለካከታቸውን ቀይረው ለመንግስትም ጥሩ ግብአት ይሆናሉ የሚሉትን መውሰድ ያለበትን ነገር እንዲወስድ ማስተላለፍ አለባቸው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ከደሴ እናመሰግናለን። በመቀጠል ያለፈውን አመት መለስ ብለው የሚገመግሙ የአዲሱንም አመት ሂደት የሚመለከቱ አንዳንድ የአምቦ ነዋሪዎችና ከአዲስ አበባ ዩኒቨርሲቲም ተማሪዎችን ያነጋገረው ናኮር መልካ ተከታዩን ዘግቧል።
የዛሬ አንድ አመት ከአራት ወራት ግድም በኢትዮጵያ በተፈጠረው ለውጥ የጠቅላይ ሚኒስትር ዶክተር አብይ አህመድን ወደ ስልጣን መምጣት ተከትሎ በአገሪቱ ዘርፈ ብዙ ለውጦች መታየታቸውን ብዙዎች ይግባቡበታል። ከነዚህም መካከል የፖለቲካ እስረኞች መፈታት፣ በውጭ ሀገር ይንቀሳቀሱ የነበሩ የፖለቲካ ድርጅቶችና አመራሮች ወደ አገር መግባት፣ ሀሳብን በነጻነት የመግለጽ መብትና ሌሎችንም የዲሞክራሲ እሴቶች መከበር እንደ ማሳያ ያነሳሉ። ለሁለት አስርት ዓመታት በማሰቃያነቱ የሚታወቀው የማዕከላዊ እስር ቤት መዘጋትና በቅርቡም እንደ ሙዚየም ለጉብኝት መፈቀዱን በአንድ ወገን ሲያነሱ፣ በአንጻሩ ከ2011 ዓ.ም አንስቶ በምዕራብ ኦሮሚያና አንዳንድ የአገሪቱ አካባቢዎች ዜጎች በፖለቲካ አመለካከታቸው ሳቢያ እየታሰሩ ነው የሚሉም አሉ። ምንም እንኳን ማዕከላዊ እስር ቤት ቢዘጋም በሺዎች የሚቆጠሩ በአምቦ ሰንቀሌ ፖሊስ ማሰልጠኛ እንዲሁም በሌሎች በተለያዩ ከተሞች ባሉ እስር ቤቶች መኖራቸውን ይናገራሉ። ሰብአዊ አያያዛቸው ላይም ጥያቄ ያነሳሉ። በሌላ በኩል ቀጣዩን አቅጣጫ አስመልክቶ በሚነሱ ሀሳቦች ላይ መንግስት ከተለያዩ ወገኖች ለሚነሱ ጥያቄዎችም ተገቢውን ምላሽ መስጠት አለበት ነው የሚሉት። በሁለቱም ሀሳቦች ዙሪያ የአምቦ አንዳንድ ነዋሪዎችና የአዲስ አበባ ዩኒቨርሲቲ ሶስተኛ ዲግሪ ተማሪዎች የሰጧቸውን አስተያየቶች አሰባስቤያለሁ።
ስሜ ቀለሊ ይባላለሁ። የአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪ ነኝ። በፒስ ኤፌክቲቭ የትምህርት ክፍል በ2010 ጀምሮ 2011 ባለፉት አመታት በጣም ለውጦች ታይቷል። በተለይም በሰብአዊ መብቶች አያያዝ ህገ መንግስቱ እንደሚለው መንግስትም እና ህዝብም ለህገ መንግስቱ እየተገዙ ነው። በተለይ የግልጽ ሰብአዊ መብቶች እና ዲሞክራሲ መብቶች በሚለው ዙሪያ እውነት ለመናገር አለፉት አመታት ውስጥ የሰብአዊ አያያዝ ሪፎርሙ ከጀመረ ወዲህ በጣም ለውጦች አስባለሁ። በተለይ በታሰሩት ሰዎች ላይ ወይም ከ2010 በፊት ሰው በመታሰሩ ብቻ የሚደርስበት ጉዳቶች ነበሩ። ይህ ሰብአዊ በሆኑ ወይም ድርጅቶች ኢትዮጵያኖች ኢትዮጵያ ላይ ሲያደርጉት ነበረ። የአገሪቷንና የህዝብን ሰላም ሊያደፈርሱ ለሚፈልጉ አካላቶች ተገቢውን ከመንግስታዊ የሆነ አደብ ቅጣት ተሰጥቶታል። ይሄ እንደ ወንጀል እንደ ጥፋት ለኢሰብአዊ አይደለም መታየት ያለበት። የሰብአዊ መብታቸው ሰው በመሆናቸው የተጎዱ ነገር የለም። ሰዎች በኩል ትልቅ ለውጥ እያራመደች ስለሆነ በሀገሪቷ እያንዳንዱ ኢትዮጵያዊ ዜጋ ተከብሮ የሚኖርባት የሚሰሩባት አገር ፈጥራል በተስፋ እንጠብቃለን። እኔም በበኩሌም ይሁን እንደምናየው ወደፊታችን የምናየው ነገር ብሩህ ተስፋ ነው ብዬ አስባለሁ።
እኛ 2012 ስንቀበል እውነት ለመናገር ከሆነ በጣም ማዝነናል። ቤተሰብ ከኛ መሀል ታስሯል። ማለት ሄደን እንኳን ልንጠይቃቸው አልቻልንም። ምግብ ልናቀርብላቸው አልቻልንም። አያሳዩንም። ታመው እንኳን ሐኪም ቤት ሄደው ሕክምና እንዲያገኙ እድሉን አላገኙ ማለት ነው። መጀመሪያ ጠቅላይ ሚኒስትራችን ወደ ስልጣን ሲመጡ ማንኛውም ሰው ወንጀል ሳይሰራ የፍርድ ቤት ወረቀት ቤቱ ድረስ እስኪ ሳይመጣለት ድረስ አይታሰርም ብለው ቃል ገብተውልን ነበር። አሁን ላይ ግን ያንን ነገር እያየን አይደለም። ማለት ከቤተሰብ መሀል መጥተው ቤቱ ሲያስሩ አንድም ጊዜ መጡት ዋራንቲ የለም ዝም ብለው ነው ማለት ነው መጥ የወሰዱት። የት እንኳን እንደወሰዳቸው አናውቅም ነበር። በሰው በሰው ነው እንጠል ፖሊስ ማሰልጠኛ እንዳለ ያወቅ ነው። እዛ ደግሞ ሄደን ስንጠይቅ በተደጋጋሚ ስሜት አያሳዩንም። እኔ የምፈልገው በ2012 አንድ ሰው ከታሰረ ለምን ታሰረ አይደለም እኛ የምንለው፣ ግን ታስሮ ያጠፋውን ነገር ፍርድ ቤት ቀርቦ ሰብአዊ መብቱ ተከብሮ እኛም ሄደን ጠይቀነው ያ ነገር እንዲታይልን ነው የምፈልገው። ለምን ታሰረ አይደለም ጥያቄያችን ማለት ካጠፋ ይጠይቅ። እዛ ሄደው ግን ሰብአዊ መብቱ እንዲከበርለት ይገባል፣ ከዛ ብይን ተሎ ተሰጠት፣ ካጠፋ ቅጣቱን እንዳያገኝ፣ ካላጠፋ ደግሞ እንዲፈታልን ነው የሚፈልገው። እኔ እንኳን አደረሳችሁ ማለት የምፈልገው መላው እስር ቤት ላሉ ህብረተሰብ ነው። ቢሰሙን እጅን ጠይቃቸው፣ እነሱን እንኳን አደረሳችሁ ማለት ይፈልጋለሁ። እና መላው ኢትዮጵያ እንኳን አደረሳችሁ ማለት ይፈልጋለሁ። አመሰግናለሁ።
በጣም አመሰግናለሁ። ኩማ በቀለ እባላለሁ። በአዲስ አበባ ዩኒቨርሲቲ በሰላምና ደህንነት የሶስተኛ ዲግሪ ተማሪ ነኝ። አሁን በተጨባጭ በሀገራችን ያለው ለውጥ በተመለከተ ዶክተር አብይ ወደ ስልጣን ከመጡ ወዲህ ሁሉም እንደሚያውቀው ብዙ ለውጦች ተደርጓል። በዋናነት ደግሞ ፖለቲካ እስረኞች ያለ ምንም ቅድመ ሁኔታ እንዲለቀቁ ተደርጓል። ህዝቡም ሲያነሳ የነበረው ጥያቄ ስርዓቱ ውስጥ ያሉ ኃይሎች የፈጸሙት በደልና ችግር በጣም ከባድ በመሆኑ መሰረታዊ ለውጥ እንዲመጣ ህዝቡ ታግሏል። በተለይ በኦሮሞ ቄሮ እና በአማራ አካባቢ ፋኖ እና የተለያዩ ቦታ ላይ ትግል ተደርጓል። እንግዲህ በትግሉም መጨረሻ ብዙ ውጤቶች መጥተዋል። ዶክተር አብይም ወደ ስልጣን ከመጡ በኋላ በተለያዩ ቦታ በመዞ ህዝቡን አወያይተዋል። ቀጣይ አቅጣጫዎቹንም ለማስቀመጥ ሞክረዋል። የተወሰኑ በጣም የሚታዩ ለውጦች መጥተዋል ብለን መውሰድ እንችላለን። አሁን በ2011 ያሳለፍነው ጊዜያት ጥሩ የተሰሩ ስራዎችም አሉ፣ ያልተሰሩ ስራዎች ደግሞ ብዙ አሉ ማለት ነው። ስለዚህ ለውጥ መጥተዋል ለማለት ደግሞ በዋናነት መሰረታዊ የህዝቦች ጥያቄ መመለስ መቻል አለባቸው። ለምሳሌ ኦሮሚያ አካባቢ የሚነሱ እና በጣም የሚታወቁ ጥያቄዎች አሉ። አንደኛው የአዲስ አበባ ጉዳይ ነው። ሁለተኛ ደግሞ የአፋን ኦሮሞ ጉዳይ ነው። እንዲሁም አፋን ኦሮሞ የፌዴራል ስራ ቋንቋ መሆን አለበት የሚል ግልጽ ጥያቄ ነው እና ለውጡ ትክክለኛ ለውጥ ነው ለመባል ጥያቄዎቹ በአግባቡ መመለስ መቻል አለበት ማለት ነው። በተለያዩ ቦታ የሚነሱ በጣም ብዙ አይነት ጥያቄዎች አሉ። ሲዳማ አካባቢ፣ ወላይታ፣ ህገ መንግስቱን በተመለከተ የሚነሱ ጥያቄዎች አሉ። ስለዚህ ያ ወደፊት ምናልባት ከምርጫ በኋላ የሚመለሱ ጥያቄዎች ሆኖ ነው የሚታዩኝ። ወደ 2012 ልንገባ ኦልሞስት ሰዓታት ነው የቀሩን። 2012ን በተመለከተ ሁለት ነገሮች ይታዩኛል። አንደኛው ተስፋ ነው፣ ሁለተኛ ደግሞ ስጋቶች ነው። ተስፋው ምንድን ነው? መንግስት በአግባቡ ከህዝቡ ጋር ሆኖ ጥንቃቄ በተሞላ አካሄድ በህዝቡ የሚያነሳውን ጥያቄ በአግባቡ ሰምቶ የሚመለስ ከሆነ ትልቅ ተስፋ ነው ለሀገራችን። ስለዚህ ሽግግሩም በመልካም ሁኔታ ይጠናቀቃል የሚል ተስፋ አለኝ። ያ ካልሆነ ግን ስጋቶቹ ኦቨርዌልም ሊያደርጉ ይችላሉ ማለት ነው።
አዲስ እባላለሁ፣ ከአምቦ ነው። አምቦ 01 ቀበሌ ነው። አዲስ አመት ጥሩ የሆነ ብሩህ ተስፋ እናስባለን። በፖለቲካ በኩል ለውጦች አሉ። ለውጦቹ የእስረኞች መፈታታቸው፣ ከውጭ ሀገር የመጡት ፖለቲከኞች ገብቶ ሀገራቸው ላይ ጥሩ ነገር እያሳዩ መሆናቸውን፣ በመንግስት በኩል የሚደረግላቸውን አሁንም ይሄ ነገር በዛው እንዲቀጥል ነው የምንፈልገው። ሁሉም ኢትዮጵያዊ በመተሳሰብ አንድነት በመሆን በሃይማኖት በጎሳ በምን ሳይል አንድ ሆኖ እንዲኖር ነው የምንመኘው። ይሄን ነው የምመኘው እኔ። መልካም አዲስ አመት ለኢትዮጵያ ሕዝብ በሙሉ።
ሪፖርተሮቻችን በያሉበት እናመሰግናለን ለዘገባዎቻቸው። ይከተላል ዝግጅታችን። ሌሎችን በያላችሁበት ተሰጧቸው አስተያየቶች ይስተናገዳሉ። ከአሜሪካ ድምፅ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈላችሁ ያለውን የአዲስ ዓመት ስርጭት ነው እየተከታተላችሁ ያላችሁት። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሻኑ አልሳንቶስ። የዌብ እና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው። የምሽቱ ዋና አዘጋጅ አሉላ ከበደ። የምናስተናግዳችሁ ሶሎሞን አባተና
ቆንጂት ታየነን።
ሁላችንም በድጋሚ እንኳን አደረሳችሁ እያልን የመልካም ምኞት መግለጫችንን ከዚህም እናስተላልፋለን ለሁላችሁም። አውድ ዓመት ኢዮሐን ነው እየሰማችሁ ያላችሁት። ባለባህሉ ሰላም ደረሳችሁ። የተከበራችሁ አድማጮች የመልካም ምኞት መግለጫዎቻችሁ በተለያዩ መንገዶች ደርሰውናል። አሁንም እየደረሱን ናቸው ያሉት በኢሜይል አድራሻችን፣ በስልክ እንደዚሁም በፌስቡክ ያንሸራሸራችኋቸው መልእክቶች አሉ። ጥቂቶቹን አለፋልፍ እያልን እናቀርብላችኋለን። በመጀመሪያ ከኢሜይል ወዳገኘናቸው አስተያየቶቻችሁ እንላል።
ጆን ጎሞ ለቪኦኤ የአማርኛ ክፍል እንደምናላችሁ ብሎ ይጀምርና ለ2012 የኢትዮጵያ አዲስ ዓመት እንኳን አደረሳችሁ። ለኢትዮጵያ ሕዝብ በመልካም አዲስ ዓመት የደስታ የፍቅር ዓመት ይሁንልን እያልኩ በአማራና በትግራይ የክልል መንግስታት በጠብ የመፈላለግ በአገራዊ ሽማግሌ በሃይማኖት አባቶች በሽምግልና እንዲፈታ እፈልጋለሁ። የወልቃይት የራያ ችግር በእርቅ እንዲፈታ እመኛለሁ ብሏል ጆን ጎሞ። የትግራይ ህዝብና የአማራ ህዝብ ወንድማማች ነው። አመቱ የሰላምና የብልጽግና ይሁንልን ብሏል።
ኢትዮጵያውያን እናቶች፣ አባቶች፣ ወንድም እህቶች በዘረኛነት፣ በጎጠኝነት፣ በመጥፎ አመለካከትና አስተሳሰብ የተጠመድን ሰዎች እባካችሁ ይላሉ መስፍን ተስፋዬ። ከዚህ አባዜ እንውጣ። በመልካም ሀገርን በማበልጸግ ወገንን በሚጠቅሙ ነገሮች ላይ እንጠመድ። በእያንዳንዳችን ጓዳ በርካታ ችግሮችን ተሸክመን በትዕግሥት የምንኖር ሕዝቦች ነን። የተማረ እንደ አሸን በሞላባት አገር ኢትዮጵያውያን ዜጎች አገራችንን እንጥቀም ብለዋል።
የሚቀጥሉት ደግሞ ያምጡልሽ አበባየሁ የተባሉ አድማጭ ናቸው። ለእኔ ቀኑ አዲስ የሚሆንልኝ በምድሪቱ ፍትህ ባደረጋችሁ ሰዓት ነው። እስከዛ ግን ቀኑ አሮጌ፣ እናንተም ያው እናንተ ናችሁ፣ አልተለወጣችሁም ማለቴ ነው ይላሉ። ምንም አዲስ ነገር የለም፣ በአሮጌ አቁማዳ አዲስ የወይን ጠጅ ማኖር አይቻልምና ሲሉም ይቀጥላሉ። ወይን ጠጁ አዲስ ከሆነ አቁማዳውም አዲስ ይሁን። አለበለዚያ ግን አዲሱን ባሮጌው ከጨመራችሁ ሲብላላ ቁማዳው መፈንዳቱ አይቀርምና መሸከም አይችልም፣ ሲፈነዳ ደግሞ ሁሉን ያዳርሳል ይላሉ ያምጡልሽ አበባይ።
በሀገር ውስጥና በውጪ አገሮች ለምትኖሩ ኢትዮጵያውያን በሙሉ መልካም አዲስ ዓመት ይሁንላችሁ፣ እግዚአብሔር ኢትዮጵያን ይጠብቅ ብለዋል የሽወርቅ መኮንን።
ጌትዬ ሙጬ ደግሞ ለኢትዮጵያ ሕዝቦች በሙሉ እንኳን ለ2012 በሰላም አደረሳችሁ፣ እግዚአብሔር ኢትዮጵያን ይባርክ ብለዋል።
ሰይድ ይመር ደግሞ ለመላው የኢትዮጵያ ህዝቦች እንኳን ለ2012 በሰላም አደረሳችሁ። አመቱ የሰላም የፍቅር የብልጽግና ይሁንልን። ዘረኛነት ጠፍቶ እንደ ድሮ ወንድማማች አድርገን እረ ዘረኝነት ይብቃን። ወዴት ይሄድን ነው ብለዋል ሰይድ ዑመር።
አንድ የአድማጭ አስተያየትን ጨምር። ተካልኝ ለዓለም ሰላምን ፍቅርን ጤናንና ብልጽግናን ለመላው የኢትዮጵያ ህዝብ ከልብ እመኛለሁ። ወጣቱ ትውልድ የዘመኑን ቴክኖሎጂ ለሰላም ያውለው ዘንድም ከልብ ጠይቃለሁ ብለዋል።
አስተያየቶቻችሁን የሰጣችሁ የመልካም ምኞት መግለጫዎቻችሁን ያስተላለፋችሁ ሁሉ ከልብ እናመሰግናለን። እነሆ እያደረስን ነው ሐሳቦቻችሁን፣ መልእክቶቻችሁን። ሐሳቦቻችሁን በማንሸራሸር ቀጥሉ። ፌስቡክ ክፍት ነው። @ቪኦኤ አምሃሪክ ብላችሁ መግባት ትችላላችሁ። ወይም horn@voanews.com ላይ መልእክቶቻችሁን ላኩልን። በስልክ ቁጥራችንም 202-205-9942 የውስጥ መስመር 14 ላይ ሐሳቦቻችሁን አኑሩ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የተለያዩ ጣዕመ ዜማዎችና ዘገባዎችንም እናሰማለን። ለተከታዩ የአዲስ ዓመት ዘገባ ወደ ባህር ዳር እንዘልቃለን። ቆንጅት ኑረ ሙጣ
ወደ ባህር ዳር መውጣት ነው።
የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በየክልላችሁ ተዋልደውና ተጋምደው የሚኖረውን የአማራ ሕዝብ በቆየው ኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ ሲሉ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ተጣርተዋል። አቶ ተመስገን ይህንን ጥሪያቸውን ያሰሙት ትናንት በተካሄደ ማቅ አውልቀን ግምጃ እንልበስ በሚል መሪ ቃል በተዘጋጀ የሐዘን መሰናበቻ ተብሎ በተጠራ የአዲስ ዓመት መድረክ ላይ ነው። ርዕሰ መስተዳድሩ በዚህ ንግግራቸው ባለፈው ዓመት በክልል ውስጥ የተከሰቱ ችግሮችንም ዳሰዋል። አስቴር ምስጋናው ዝርዝሩን ይዛለች።
ኢትዮጵያ ሕዝቦች ለሁሉም ክልሎች ብሔር ብሔረሰቦች እንዲሁም ደግሞ ለአማራ ብሔራዊ ክልላዊ መንግስት ሕዝቦች ለአማራ ብሔር ተወላጆችና በሌሎች ክልሎች ለሚኖሩ ሕዝቦች እንዲሁም በውጭም በሀገር ውስጥም ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለ2012 ዓ.ም በሰላም አደረሳችሁ ለማለት እፈልጋለሁ።
የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ አዲሱን ዓመት ምክንያት በማድረግ የሰጡት ጋዜጣዊ መግለጫ ወደዚህ ኃላፊነት ከመጡ በኋላ የመጀመሪያው ነው። በሰኔ 15ቱ ጥቃት የተገደሉትን የቀድሞ ርዕሰ መስተዳደር ዶክተር አምባቸው መኮንንን ተክተው የመጡት አቶ ተመስገን በዚህ ጋዜጣዊ መግለጫ በአሮጌው ዓመት የተከናወኑ ተግባራትን ወደ ኋላ ተመልሰው ተመልክተዋል። ለአዲሱ ዓመት የተያዙ እቅዶችንም አብራርተዋል። በዚህ መሰረት በዘንድሮ ዓመት በክልሉ ከታየው የሰላም መደፍረስ ጋር ተያይዞ የተቀዛቀዙ ተቋማትን የማጠናከር ስራ እንደሚሰራ ተናግረዋል። የክልሉን ሰላም ማረጋጋት፣ አዳዲስ የስራ እድል ፈጠራዎችን መዘርጋት፣ ኢንቨስትመንትን ማስፋፋትና ቱሪዝሙን ማነቃቃት ዋነኛ አጀንዳቸው መሆኑን ጠቁመዋል። በተለይ የዚህ ሁሉ መሰረት የሆነውን ሰላም የማጠናከር ስራ ልዩ ትኩረት ይሰጠዋል ነው ያሉት።
አንደኛውና የመጀመሪያው የሰላም ጉዳይ ነው። እንደምታውቁት የክልላችን ሰላም የሀገራችን ሰላም የሚያሳስብ ጉዳይ ሆኖ ቆይቷል። 2011 ዓ.ም የክልላችንን ፕሬዚደንት ጨምሮ ምክትሎቻቸውን ያጣንበት ዓመትም ጭምር ነው። ስለዚህ የተለየ ትኩረት በሚቀጥለው ዓመት ህብረተሰቡ ሰላሙን በራሱ ጠብቆ ከጸጥታ ኃይሉ ጎን ተሰልፎ ወደ ልማት እና ወደ ዲሞክራሲያዊ ስርዓት ግንባታ እና ድህነትን ወደ መዋጋት እንደሚያዘነብል ተስፋ አለኝ። በዚህም አንዱ የሰላም ጉዳይ እጅግ በጣም አሳሳቢ ነው በሚል የሚቀጥለው ዓመት የክልሉ መንግስት ለሰላም ከፍተኛ ትኩረት ሰጥቶ ይሰራል።
በአዴፓ አመራሮች መካከል የዓላማና የተግባር አንድነት እንደሌለ በአንዳንድ ወገኖች የሚሰጡ መረጃዎችን በተመለከተም አስተያየት ሰጥተዋል። አዴፓን እንደ ፓርቲ ከማየት ይልቅ በግለሰቦች ከፋፍሎ የሚያዩ ኃይሎች ከዚህ ቀደም በአማራ ህዝብ ላይ ሲፈጠር የነበረውን ችግር እንዲቀጥል የሚፈልጉ አክራሪና ጽንፈኛ ብሔርተኞች ናቸው ነው ያሉት።
በአማራ ብሔር ተወላጆች ይፈጠር የነበረውን ጫናና ይፈጠር የነበረውን ችግር ጉስቁልና ለማስቀጠል የሚፈልጉ አንዳንድ ኃይሎች እንደዚህ አይነት እንትኖችን ይከተላሉ። ይህን የሚጽፉ ሰዎች ይሄ ነገር ጠፍቷቸው አይመስለኝም። ነገር ግን አንዳንድ ጊዜ አጀንዳ በመፈለግ አመራሩን በመከፋፈል ወደ ስልጣን ለመውጣት ወይም ደግሞ የተለየ አክራሪ ብሔርተኛ የምንላቸውን አይነት ጽንፍ የሚከተሉ ድርጅቶች ይህንን አቅደው ይሰራሉ። ይሄ አንዳንዶች ይህን የሚሰራ ቲምም አቋቁመው የሶሻል ሚዲያ ቲም በጣም በተጠናከረ ሁኔታ በሶሻል ሚዲያም የሚዋጉናሉ። በዚህ በኩል እከሌ እንዲህ ነው እከሌ እንዲህ ነው የሚሉ የጎጠኝነት አስተሳሰቦች አሉ። ይሄ ለአማራ ህዝብ ለአማራ ክልል ህዝብ የሚጠቅም አይደለም፣ ለኢትዮጵያም የሚጠቅም አይደለም። የአማራ ህዝብ ለኢትዮጵያዊነት ብዙ ዋጋ የከፈለ ህዝብ ነው። ከሌሎች ወንድምና እህት ህዝቦች ጋር ማለት ነው። በአሁኑ ሰዓት የተደራጀው አመራርም እንዲህ አይነት ጉዳዮች ውስጥ ያለ አይደለም። ጠንክሮ የወጣ አመራር ነው። ሁሉም በራሱ ስራዎችን ይሰራል። ያ ማለት ግን ሁሉም አመራር ደግሞ ሁሉ ነገር አለው ማለት አይደለም፣ ሙሉ ነው ማለት አይደለም። ተደጋግፈን ነው የምንሰራ። ዝም ብሎ በተወሰኑ ሰዎች የሚጠመዘዝ ድርጅት የሚጠመዘዝ ክልል አድርጎ መውሰድ በጣም ተገቢ አይደለም እና አሁን ያለው የአመራር ስምሪትም የአመራር ምደባም እጅግ በጣም የጠነከረ ወደፊት ተስፋ የሚሰጥበት ህዝቡም ተስፋ ያደረገበት ቁርጠኛ የሆነ አመራር ነው የሚል ግምገማ ነው ያለኝ በግሌ።
አቶ ተመስገን አያይዘውም ከለውጡ በኋላ አዴፓ አሁን ባለበት ቁመና ራሱን አጠናክሮ የቆመ ማንም ተጽዕኖ የማያደርግበት በራሱ ነገሮችን የሚወስን ፓርቲ መሆኑን አስረድተዋል።
በአሁኑ ሰዓት አዴፓ ከምን ጊዜውም በላይ ጠንክሮ የወጣበት እና ችግሮቹን አይቶ ገምግሞ በተለይ ከለውጥ በኋላ ራሱን አጠናክሮ በራሱ በውስጡ ጉዳዮችን እየወሰነ የሚሄድ ድርጅት ነው። አሁን ባለበት ቁመና በተለይ ከለውጥ በኋላ ራሱን አጠናክሮ በራሱ የሚመራ ማንም ሰው ወይም ደግሞ ማንም ድርጅት ተጽዕኖ የማያሳድርበት እና ጎልቶ የወጣ ድርጅት ነው ብሎ መውሰድ ይቻላል። ከለውጥ ኃይሎች መካከልም አንዱ ድርጅት ነው።
በዘንድሮ አመት በህወሓትና ባዲፓ መካከለ የነበረውን አለመግባባት በአዲሱ አመት በምን መልኩ ይቋጫል ተብለው ከጋዜጠኞች ለቀረበላቸው ጥያቄ አቶ ተመስገን ሲመልሱ አዲፓ ያለው አቋም የአማራን ህዝብ ጥያቄ በሰላማዊ መንገድ መፍታት መሆኑን ነው ያብራሩት።
እንግዲህ እርቅ ሲባል በአንድ ወገን ብቻ የሚደረግ ስላልሆነ በእኛ በኩል ሁሌም ዝግጁ ነን። ባዲፓ በኩል ያነሳናቸው ጥያቄዎች አሉ። እነዚህ ጥያቄዎች መመለስ አለባቸው የሚል አቋም አለን እንደ ድርጅት። ይሄ የኛ ብቻ ሳይሆን የህዝባችን ጥያቄ ነው። ስለዚህ የህዝባችን ጥያቄ ለመመለስ በሰላማዊ መልኩ መደራደር፣ መነጋገር እና ዲሞክራሲያዊ በሆነ መልኩ ደግሞ እንደ እህት ድርጅት ተግባብተን መፍታት እንፈልጋለን። ለዚህ ድርድር እነሱ ዝግጁ እስከሆኑ ድረስ ሰላማዊ የሆነ የህዝቦች አንድነት እና መቀራረብ አሁንም እየቀጠለ ነው። ድርጅቶች እርስ በርስ ቢካሰሱም በህዝቡ ውስጥ ያለው ሁኔታ እሱን የሚያሳይ አልነበረም። የህዝቡም ሁኔታ እንደዚያ ቢሆን ኖሮ እስካሁን የሆነ ነገር ላለመፈጠሩ ምንም ዋስትና አልነበረም። ችግሮቻችንም በጠረጴዛ ዙሪያ በውይይት መፍታት ያስፈልጋል የሚል አቋም ነው ያለን። ይህ አቋማችን ድሮም የነበረ ነው። የሚቀጥለው አመትም ምንም የሚቀየር ነገር የለም። በዚሁ እንቀጥላለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ከባህር ዳር እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ሐዋሳ የሚወስደን ነው። የደቡብ ክልል ርዕሰ መስተዳድር ቢሮ አዲስ ዓመትን ምክንያት በማድረግ ለ2366 ታራሚዎች ምህረት ማድረጉን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቀዋል። የእንኳን አደረሳችሁ መልእክት ያስተላለፉት የክልሉ ምክትል ርዕሰ መስተዳድር በጸጥታ ችግር የተዳከመውን የክልሉን ኢኮኖሚና ቱሪዝም መልሶ እንዲያገግም የማድረግ ስራ በአዲሱ ዓመት ይሰራል ብለዋል። ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ከሐዋሳ አስተላልፏል።
የአዲሱ ዓመት ለክልላችን እጅግ የላቀ ተስፋ በሰነቅንበት ወቅት የምንቀበለው ስለሆነ ይሄ ተስፋችን በሁሉም የክልላችን አካባቢዎች ጎልብቶ ወደ ውጤት እንዲቀየር አብረን ተባብረን እጅ ለእጅ ተያይዘን እንድንሰራ ጥሬን አቀርባለሁ። ዓመቱ የሰላም፣ የፍቅር፣ የአብሮነት፣ የብልጽግና እንዲሆንልን በክልሉ መንግስት እና በራሴ ስም ምኞቴን ለመግለጽ እወዳለሁ። ለመላ ሀገራችን ህዝቦችም የስኬት ዘመን እንዲሆን እመኛለሁ።
አዲስ ዓመትን በማስመልከት ለክልሉ ህዝቦች መልካም ምኞታቸውን የገለጡት የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አዲስ ዓመትን በማስመልከት የክልሉ መንግስት ለ2366 ታራሚዎች ምህረት አድርጎላቸዋል። ምህረት የተደረገላቸው ታራሚዎች በምህረት አዋጁና ደንቡ ተፈቅደላቸው መሆናቸውን ገልጠው ወደ አካባቢያቸው ሲመለሱ በስነ ምግባር በመታነጽ የበደሉትንና ያስከፉትን ህዝብ እንዲክሱና ማህበረሰቡ ይቅርታ እንዲያደርጉላቸው አቶ ርስቱ ጠይቀዋል።
በክልሉ አዋጅ ቁጥር 157/2007 እንደዚሁ ይህንኑ አዋጅ ለማስፈጸም ቅርታ ደንብ 141/2008 መሰረት በተለያዩ ጥፋቶች ክስ ተመስርቶባቸው ፍርድ ያገኙና በማረሚያ ቤት የቆዩ ወገኖቻችን ህጉ በሚፈቅደው መሰረት ይቅርታ ቦርድ አጣርቶ ያቀረበላቸው በድምሩ ወደ 2366 የህግ ታራሚዎች በይቅርታ እንዲፈቱ፣ ከዚህ ውስጥ 2335ቱ በይቅርታ የሚፈቱ ሲሆን የእስራት ቅናሽ 31 ለሚሆኑ ታራሚዎች እንዳልኩት በድምሩ ደግሞ ለ2366 የህግ ታራሚዎች ይቅርታ አድርጓል። 99 የሚሆኑ ሴቶች ናቸው ማለት ነው። ከ2366ቱ ታራሚዎች መካከል ማለት ነው። በይቅርታ ስነ ስርዓት ደንቡ መሰረት በማረሚያ ቆይታቸው ወቅት የነበራቸው ባህሪ ታሳቢ በማድረግ እንደዚሁ በህጉ መሰረት የተቀመጠውን የማረሚያ ጊዜ ቆይታ ማጠናቀቃቸው የተረጋገጠላቸው ታራሚዎች ናቸው። እንደዚሁ ደግሞ በእድሜ የገፉ የጤና ችግርም ያለባቸው ታሳቢ ተደርጓል።
አመቱ የምህረት አንድነታችንና ህብረታችንን የሚያውቁና ወደ ኋላ የሚጎትቱ አስተሳሰቦች የምናስወግድበት አመት ይሆናልም ብሏል። በክልሉ አሁን የታየ ነው ያሉት ሰላማዊ እንቅስቃሴ ዘላቂ ለማድረግ የክልሉ መንግስት እንደሚሰራም ተናግረዋል። ርዕሰ መስተዳድሩ በጸጥታ ችግር የተዳከመውን የክልሉ ኢኮኖሚ፣ የኢንቨስትመንትና የቱሪዝም ፍሰት መልሶ እንዲያገግም ማድረግም የአመቱ ተቀዳሚ ስራቸው መሆኑን ገልጸዋል።
የነበረው ኢንቨስትመንትም እየተቀዛቀዘ መጥቷል። የአገልግሎት ዘርፉም እንደዚሁ እንደምታውቁት ቱሪዝሙ በተለይ እየተዳከመ መጥቷል። ስለዚህ ይህንን ጉዳይ ካልመለስን ምንም አይነት አደረጃጀት ኖሮን አላማው ዞሮ የህዝብ ተጠቃሚነት ስለሆነ ህዝቡ ሊጠቀም የሚችለው ደግሞ ሰላም ሲኖር ልማት ሲኖር ስለሆነ አደረጃጀት ቢፈጠርም ሰላምን መመለስ ማልካልቻለ ልማት ማረጋጋት ካልቻለ የህዝብ ተጠቃሚነት ማምጣት ካልቻለ ፍትህ እንዲሰፍን ማድረግ ካልቻለ ትርጉም የለሽም። ስለዚህ ለሰላማችን ቅድሚያ መስጠት ያስፈልጋል።
ምህረት ከተደረገላቸው ታራሚዎች መካከል ወጣት ኤልሳቤት ታጁራ በአዲስ አመት ዋዜማ የምህረት ተጠቃሚ በመሆኗ ደስተኛ መሆኗን ተናግራለች።
የገቦት በሰነድ ማጥበርበር ተብሎ ነበር 2 ዓመት ከ5 ወር ነበር ፍርድ አንድ አመት ከ10 ወር ቆይቻለሁ እዚህ ግቢ ውስጥ በነበረኝ ቆይታ ብዙ ተምሬበታለሁ። መንግስት ስላደረገልኝ ይቅርታ ማመሰግናለሁ።
አቶ አባላብሱም በማህረሚያ ቤት በቆይባቸው 3 አመታት ውስጥ ትምህርት መስላቸውና በተሰጣቸው ርምት መለውጣቸውን ገልጸዋል።
2009 ነው ማህረሚያ ቤት የገባው። ብዙ ነገር ተምሬዋለሁ ብዙ ነገርም አይቻለሁ። ለተደረገልን ይቅርታ ከልብ የኢትዮጵያ መንግስት ከልብ አመሰግናለሁ። ደስ ብሎኛል። ይሄ ዘመን የይቅርታ ዘመን ስለሆነ የሰላም የብልጽግና ወተን ደሞ ወደ ህብረተሰብ ስንቀላቀል ጥሩ ዜጋ እንድንሆን እግዚአብሔር ይርዳን።
የዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየኔ በበኩላቸው ከተማ አስተዳደሩ በ2012 አዲስ ዘመን የከተማው ነዋሪዎች ከስጋት ወጥተው ደህንነታቸው ተጠብቆ እንዲኖሩ ማድረግና የከተማውን ሰላምና ጸጥታ ማረጋጋት ያመቱ ቁልፍ ተግባር ነው ብለዋል።
ባለፉት ጥቂት ጊዜያት ውስጥ ከተማችን ውስጥ ባጋጠመ የጸጥታ ችግር ምክንያት ከተማዋ በተለያዩ የንግድም የኢንቨስትመንት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ ፈጥሯል ማለት ነው። ስለዚህ አንዱና ትልቁ በቀጣይ የምንሰራው ስራ አንደኛ የከተማችንን የሰላምና የደህንነት ሁኔታን የማረጋጋት ጉዳይ ቁልፍ ጉዳይ ነው የሚሆነው።
በከተማው የሚታየውን የዝርፊያና የቅሚያ ደረቅ ወንጀሎችን መከላከል ያስተዳደሩ የአመቱ የቤት ስራ እንደሆነም ጠቅሰዋል። ሁሉም የከተማው ህብረተሰብ ክፍል ሰላም በማረጋጋት ሂደት ውስጥ ተሳትፎ በማድረግ የበኩላቸውን ማበርከት እንዳለባቸው ተናግረው አሁን ከተማዋ ወደ ቀድሞ ሰላሟ መመለሷን አረጋግጠዋል። ከዚህ በተጨማሪም ከቅርብ ጊዜ ወዲህ ለከተማው አለመረጋጋትና ስጋት ምክንያት የሆኑ ወንጀለኞችን ለህግ ማቅረብና የህግ በላይነትን ማስከበር ተግባር ዋነኛ ኃላፊነቱ መሆኑን ገልጿል። ቁጥራቸው ከቅርብ ጊዜ ወዲህ የጨመረ መጥቷል ያሉት የጎዳና ልጆችንም ከችግራቸው በዘላቂነት የማውጣት ስራም እንደሚከናወን ተናግሯል። ለአሜሪካን ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
እንግዲህ ኮረዶቹ ሁሉ ሰብሰብ ብለው እንግዲህ አለቀ ላይ ወጣሉ። በሉ እንግዲህ ጎረቶቹ ራቅ ብላችሁ እህቶቻችሁን ይዋቸው።
እንግዳችን ደረባ ጋሸው ደፋ እንግዳችን ደረባ ጋሸው ደፋ እንግዳችን ደወሩ የወረወሩ እንግዳችን ደወሩ የወረወሩ እንግዳችን ሳይዋይ አበበ ወይ እንግዳችን ሳይዋይ
ክብራትና ክብራን አድማጮች
ምን አለች እቺ ሰው?
እንግጫ ነቀላውለሽ ታቃለሽ። ዝግጅታችን እንግዲህ ወደ መጠናቀቁ ነው። የተከበራችሁ አድማጮች በፕሮዲውሰሩ ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ የምሽቱ ዋና አዘጋጅ አሉላ ከበደና ስናስተናግዳችሁ ያመሸ ነው ሰለሞን አባትና
ቆንጂት ታየነን። አብራችሁን ስላመሻችሁ እናመሰግናለን። ግሩም አዲስ አመት ይሁንላችሁ።
በመላ ባልደረቦቻችን ስም ነው ይህንን የመልካም አዲስ ዓመት መልእክታችንን የምናስተላልፈው። እስከ ዝግጅታችን ፍጻሜ ቀራለም ዘውዱ፣ ሰዋለም ደምሌና አላቸው አስቻለ እንግጫችን ደነፋ የሚል ለዚህ ዓመት ያዘጋጁላችሁን ጣዕመ ዜማ እየኮመኮማችሁ
ወደ ትግርኛ ዝግጅት ትዘልቃላችሁ
እንድትዘልቁ እንጋብዛለን። በእኛ በኩል
ሰላም፣
በደህና
በደህና ደሩ።